ባለፈው ፕሮግራማችን ብሔራዊ ባንክ የባንኮችን መመስረቻ ካፒታል ከ500 ሚሊዮን ወደ 5 ቢሊዮን ብር ማሳደግ መፈለጉን አስመልክቶ የባለስልጣንና ባለሙያዎችን አስተያየት ማስደመጣችን ይታወሳል። የባንኩን ውሳኔ የደገፉ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ በዛሬው ዕለት ደግሞ ብሔራዊ ባንኩ ነጻ አለመሆኑን የቁጥጥር አቅሙም ደካማ መሆኑንና የብር ምንዛሬ ተመኑ በገበያ ውሳኔ ይዳኝ የሚለውና እየተብላላ ያለው ሐሳብ አደገኛ መዘዝ የሚያስከትል መሆኑን ያነሳሉ። እንግዶቹን ያወያየው ደረጀ ደስታ ከፕሮፌሰር አለማየሁ ጋር ውይይቱን ከገታበት ይጀምራል።
የነዚህ ባንኮች በተለይ የውጭ ምንዛሪም በህገወጥ መንገድ ምንጭም ሆነው ያገለገሉ ነው። ከብሔራዊ ባንኩ ቁጥጥር ውጪም በመሆን ያስቸገሩ ነው ያሉትም ባንኮችም የሚል ነገር ይነሳል።
ቆንጆ ነጥብ አነሳ። አሁን አየ ቆንጆ ነጥብ ያነሳው ምንድን ነው? እኔ ሁል ጊዜ የምጠረጥረው የብሔራዊ ባንክ የቁጥጥር አቅም በጣም ደካማ ነው። አሁን በሰሞኑ በቴሌቪዥንና በሬዲዮ ወጥተው ሲናገሩ የብሔራዊ ባንክ አሁን የመቆጣጠር አቅሙ በጣም አሪፍ ቆንጆ ሆኗል እያሉ ሲናገሩ ሰማለሁ። ግን እዛ ማየው IMF ያስቀመጣቸው እየከፈለው ማለት ነው እዛ ደግሞ። ስለዚህ የIMF አማካሪና የIMF ኢትዮጵያዊ የሆነ የIMF ተከፋይ እዛ አስቀምጣ ጠንካራ ነው ልትላች። ጠንካራነት አንዱ መገለጫው እኮ ነፃ ሆነ መስራት ነው። ጎሮሮ ላይ IMF ቆሞ ግን ደሞዝ እየከፈለው ባበሻ በኩል እያሰራ አይደለም። ስለዚህ ምክንያት ይቸዋለሁ ባሉ ከ2001 ጀምሬ እስከ 2018 ያለውን አጥንቸዋለሁ። ምንድን ነው ተማርኩት ከዛ ጥናቴ? በብሔራዊ ባንክ ውስጥ ያለው የሰፋይ በተለይ የመቆጣጠሪያው አቅም በጣም ደካማ። ለምን ብትለኝ አንድ ጠንካራ ሰው የነበረ አቶ ጌታውናና የሚባሉ ናቸው እዛ የነበሩ። አቶ ጌታውናና በጣም ፐርፌክት የነበሩ ናቸው። ግን እሳቸው አሁን ወጥተዋል። ረ በአማካይ አለም ላይ ሬጉሌተር ለማሰልጠን 15 ዓመት ነው የሚፈጀው አንድ ፐርፌክት የምትለው ተቆጣጣሪ ለመስራ ከ15 ዓመት ፈጃ አብሬ። በምን አቅማቸው ነው አቶ ጌታውናና ወጡ 15 ዓመት ከሰሩ በኋላ? እና እንደዛ አይነት ኤክስፐርቲስ ያለው መቆጣጠር የሚችል አለ ወይ የሚለው በእኔ እምነት ያለ አይመስለኝ። ስለዚህ እንደነገርኩ ተማሪዎች ጭምር IMF ቀጥሯቸው እዛ ቁጭ ብለው እየተቆጣጠሩ ነው ብሔራዊ ባንክ እንመክራለን እያሉ ያው እነሱ ናቸው ብር ዲቫሉዋር ምናምን እያሉ ጣጣ ውስጥ የሚከቱት አገሩ። ሬጉሌሽን ካፓሲቲ የለውም ያደሳው። ሬጉሌሽን ካፓሲቲ ከሌለው ደግሞ ሺ ባንኮች ከመጡ ሬጉሌት ማድረግ ይችላሉ? አይችልም። ስለዚህ እነዚህ ባንኮች ወደ ሌላ እንዳልክ ወደ ሌላ መንገድ ሊሄድ ይችላሉ።
ብሔራዊ ባንኩ ተጽዕኖ ያለበት ከIMF ብቻ ነው ወይስ ከየት ነው ባንኩ ላይ ያሉ ተጽዕኖዎች ያሉት?
ብሔራዊ ባንክ ነጻ መሆን አለበት ይባላል በመሪ ደረጃ። ግን የትም ሀገር ነጻ አይደለም ብሔራዊ ባንክ። የትም ሀገር አሜሪካ ምትሆን ነጻ አይደለም። ምን ማለት ነው? የእኛ ደግሞ ይመሳል የእኛ የሚል ሰው ምን መሰለ፣ መንግስት ብሔራዊ ባንክ ላይ ተጽዕኖ የሚያደርገው ቀጥታ ብሔራዊ ባንክ ላይ ሳይሆን በገንዘብ ሚኒስቴር በኩል። ምሳሌ አሁን በዘንድሮ በጀት ጸደቀ። አሁን በጀት ጸድቋል። በዘንድሮ 476 ቢሊዮን ምናምን ብር በጀት ጸድቋል አይደል? አሁን IMF እንዳልኩ በቅነዛ ኢትዮጵያውያን እዛ ባስቀምጠው የዲቨሎ አርጎ እያላቸው ከ29 ብር በዚህ ዓመት 40 ገባ ነው። ከውጭ መንግስት እቃ ስለሚገዛ በ40 ብር ሊያባዘው ነው ማለት ነው። ከውጭ የሚገዛው እቃ የመንግስት መስሪያ ቤቶች በሙሉ ከውጭ የሚገዙ በ40 ብር ሲያባዙ በጀታቸው ሲጨምር ይሄደው ማን ይጠይቃሉ? የገንዘብ ሚኒስትርን በጀት ተጨማሪ ይስጠን ይላሉ። የገንዘብ ሚኒስትር ብር በጀትም ሴት ያመጣል የትም አያመጣል በብሔራዊ ባንክ ያሳትማል። ለመንግስት ምትለው ማለት ነው። መንግስት የምትለው ጠቅላይ ሚኒስትር ቢሮ ነው። መንግስት የምትለው የገንዘብ ሚኒስትር። ስለዚህ የገንዘብ ሚኒስትር ይሄድና እኛ በኢኮኖሚክስ ይህን ማኒታይዜሽን ኦፍ ደፊሲት የምንለው ነው። ስለዚህ ብሔራዊ ባንክ በዚህ አንጻር ሞር ኦር ለስ የገንዘብ ሚኒስትር ግምጃ ቤት። አሁን እንደዚህ ብትላቸው እነሱ ይሉሃል፣ ኦ ኖ ኖ እኛ እናትምም ከህዝቡ ነው የምንገዛው ይሉሃል። ከማን ህዝብ ማን ምን አቅም አለው ሰው እዚህ ኬት ነው የሚገዙ ከጡረታ ድርጅት ነው። ሄደ ዳታው የምታየው 85% እስከዛሬ ሸጥን የሚሉት ላለፉት 10 ዓመት የጡረታ ድርጅት ነው የሚገባው። የጡረታ ድርጅት ማለት ደግሞ ቁጭ ያለ ብር ነው ኢኮኖሚስት የሚንቀሳቀሳል። ስለዚህ ካልተንቀሳቀሰ ኢንፍሌሽን ነው የሚሆነው። ቤዚ አይዲል የሆነ ብር አምጥተህ ታስገባለህ ማለት ነው ወደ ኢኮኖሚ። ስለዚህ መንግስት የሚነቃው ለው ቀጥታ ሳይሆን እንዳልኩ በገንዘብ ሚኒስቴር ውስጥ አልጎ ብሔራዊ ባንክ ነው አሰጥህም ይል አይችል። ለምን መሰለህ አይችለው። በዚህ ይችል ነበረ። ለምሳሌ በጠቅላይ ሚኒስትር መለስ ጊዜ ይቻል ነበረ። ምንድን ነው የሚቻለው? መንግስት አምናት ከሰበሰበው ቀረጥ የሆነ ፐርሰንት በላይ ሊያበድሩ አይሰ 25% ነው እንደዚያ ገደማ ከሰበሰብከው አምና ከዛ በላይ ልትወስድ አትችልም ከብሔራዊ ባንክ። ከዛ ያ መለስ ዜናዊ የሚሉት ጠቅላይ ሚኒስትር ያንን ህግ አፍርሶ እንደፈለገ መውሰድ ጀመረ ከብሔራዊ ባንክ። አቶ ለማ የሚባሉ ጀነራል ኦዲተር አባረሯቸው። አትችሉም ምናምን በጣም ፐርፌክት የሆኑ ቴክኖክራት አትችሉም ብሎ ዋን ሳምንት አባረሯቸውና ከዛ ናደው ያንን ህግ። አሁን ከአሁን ድረስ ክፍት ያ ነገር ማለት ያ ጠቅላይ ሚኒስትር መለስ ናደው
ወደፊት በገበያው እንዲተዳደር ለመወሰን የምንዛሪውን መጠን ሀሳብ አለ የሚልም ነገር ይሰማል። እሱ ላይ ያለው አስተያየት ምንድን ነው?
መገልበጥ ከፈለጉ እንደ መንግስት ማድረግ ይችላሉ። ሱዳንን ሄደው ይጎብኝ። ሱዳን ምን እንደሆነ ምንድነው የሚሆነው መሰለህ? ልክ በገበያ ልትወስነው ስትጀምር የሱዳንን ልንገርህና ሱዳን ውስጥ ልክ እንደዚሁ ተመከሩ ባለም ባንክ በመናምን ተመከሩ ብር እንሰጣቸዋለን አሏቸው ፈረንጆቹ ከዛ ለቀቁት ኢሚዲየትሊ 29 ብር ነበር የሱዳን ፓውንድ ከዶላር ጋር ልክ እንደኛ ኢሚዲየትሊ 48 ገባ አንድ ሰከንድ ውስጥ ማለት ፓራሌል ማርኬቱ ላይ 57 ገባ ሱዳን ከዛ ትንሽ ቆየልኝና ፍሎት አረብ አበል ማለት በቃ በገበያ ይወሰናሉ ስንት ገባ 300 ፓውንድ የሱዳን ሆነ አንድ ባንድ ጊዜ ያን ነበር አሁን ኢንፍሌሽኑ ወደ አንድ ሺህ ሊጠጋ ነው ሱዳን ሶ ምን ሆነ ሰው ለገልብጦ ወጣ ዳቦ ተወደደበት ይኸው ብታዩብጥብጥ መንግስት ሁሉ ገለበጠ መጀመሪያ ዞር ላይ ሁለተኛውም ላይ በጠበጠ ስለዚህ ዚህ ሀገር ፍሎት አረክ ካልክ አሁን 40 ያርከው 400 ብር ይገባላል በሰከንድ ራሱ ላይ እንደመተኮስ ነው ገባ መንግስት ራሱ በጀቱን ባራት መቶ ብር ሊያባዛ ነው ወይ በኋላ ሰዎች ይገዛው ነበር ስለዚህ እኔ በየቦታው ባገኘሁት ሚዲያ ለራሳቸው ደህንነት ለእኛ ሳይሆን ለራሳቸው ደህንነት
በሌላ በኩል ደግሞ አንዳንዶች ለምሳሌ የብር ዋጋ ትክክለኛውን ዋጋ ማግኘት ይገባዋል ሁልጊዜ መንግስትን እየጠበቀው ወይም በንዚህም በኩል በብዙ መጠን እንዲመነዘር እየተገፈተረ ሳይሆን ትክክለኛውን ዋጋ ሊይዝ ይገባዋል ይላሉና ትክክለኛውን ዋጋ ታዲያ እንግዲህ በገነጻ ገበያ ካልሆነ በቁጥጥርም በቀም ካልሆነ እንዴት ነው የሚሆነው?
በጣም ጥሩ። እሺ አየ ትክክለኛ ዋጋ ምንድን ነው የሚሉት ብዙ ጊዜ ስህተት የሚፈጠረው እዚህ ጋር ትክክለኛ ዋጋ የህገ ወጡ ገበያ ዋጋ ነው። ምክንያቱም ላይክ አሁን ለምሳሌ ህገ ወጡ ገበያ ላይ አንድ ዶላር ወደ 52 ነው፣ ህጋዊ ገበያው ላይ 40 ነው። 52 ትክክለኛ አይደለም። ለምን? ለሞመንት ስትለቀው 52 ወደ 52 ኮሮ ለመድረስ የሚሞክሩት እነሱ ሊደርሱ አይችሉም። ኢንድለስ ሊደርስ ለምንድን ነው የማይደርሱ? ልክ እዚህ ሲጨምሩ እሱም በዛው ልክ ጨምር፣ የራስህን ጥላ እንደመከተል ነው። ለምንድን ነው ስትል በኢኮኖሚክስ ሀሳብ ክለኛ ዋጋ ማለት የውስጥ ክፍተትህንና የውጭ ክፍተትህን የሚፈታ ማለት። የውጭ ክፍተትህ ማለት ምን ማለት ነው? በኤክስፖርትና በኢምፖርት መሀል ያለውን ጋር የሚፈታ ዋጋ። የውስጥ ክፍተትህ ደግሞ ማለት በቁጠባና በመዋለ ንዋይ በኢንቨስትመንት መሀል ያለውን ክፍተት የሚዘጋ ዋጋ ማለት። ትክክለኛ ዋጋ ይሄ ነው። የህገወጡ ገበያ ዋጋ አይደለም ትክክለኛ ዋጋ ነው። ትክክለኛ ዋጋ ማለት ማለት ነው 18 ቢሊዮን ነው የምንገዛው። አሁን እኛ ከውጭ ኢምፖርት የምናደርገው የምንሸጠው 3 ቢሊዮን ነው። 3 ቢሊዮኑን ወደ 15 ቢሊዮን የሚያደርግ ግል ዋጋ አለ ወይ ማለት ነው። ቤዚክሊ ኦኬ ፈረንጆቹ የሚሉት ምንድን ነው አለ ልቀጡት። ብር አሁንም በአርባ ብር ከሚመነዘር በአንድ ሺህ ብር ቢመነዘር ኤክስፖርተሩ ይበረታታል፣ ኤክስፖርታችሁ ይጨምራል። ስለዚህ ኤክስፖርታችሁ ከጨመረ ክፍተቱን ይዘጋዋል። በዛ ላይ ደግሞ ኢምፖርታችሁ ውድ ይሆንበታል። ሀገሩ ሰው በአንድ ሺህ ብር ሂሳብ ሲገዛው የአንድ ዶላር ህንጻ በአንድ ሺህ ሲገዛ ስለወደድበት ይቀንሰዋል። ስለዚህ ኢምፖርታችሁ ቀነሰ፣ ኤክስፖርታችሁ ጨመረ፣ ሰላም ትሆናላችሁ ነው የሚሉት ፈረንጆች የሚሉን። እነዛም ፈረንጆቹ ያስቀመጧቸው ብሔራዊ ባንክ ያሉ ሰዎች ይህን ነው ነው ፖይንት። አሁን የኔ አርጊመንት ምንድን ነው? ኢምፖርት ስለተወደደ የኢትዮጵያ ኢምፖርት ይቀንሳል ወይ? አይቀንሳል። 90% የኢትዮጵያ ኢምፖርት ስትራቴጂክ ኢምፖርት ነው። 20% ብቻ ነው ኮንሱመር ጉድ ተጠቅላላው። ሌላው ምን መሰለ? ነዳጅ ነው። ሌላው ኢንተርሚዲየት ጉድስ ነው። ለኢትዮጵያ ፋብሪካዎች ለምኖች የሚገባ የኢትዮጵያ ፋብሪካዎች በአምባካይ በሚዲያል ማለት ነው 65% ከውጭ ኢምፖርት የሚያመጣ ምስሎ ነው። ሌላው የግንባታና የትራንስፖርት እቃዎች ናቸው። ስለዚህ እነዚህ እቃዎች ዋጋ $1,000 ተወደ ይገባሉ አይገቡ? ማን ይቀራሉ? አይቀሩ። ጭራሽ በ1000 ተባዝቶ ይገባሉ ዋጋቸው ተወደ። ሁለተኛ ኤክስፖርታችን ያድጋል አያድግም? ለምን? የኢትዮጵያ ኤክስፖርት ችግር ምንድን ነው ብለህ ሳጥና እኔ አጥንቼዋለሁ። እጅ ሳጥና ኤክስፖርተሮችን ሳናገር ከመቶ በላይ ምንድን ነው የነገሩኝ መሰለህ? አንዱ መሰረተኛው ችግራቸው የመሬት አቅርቦት፣ ሁለተኛ የፋይናንስ አቅርቦት፣ ሶስተኛ የእቃ ከዚህ ሀገር የሚገዙት ኳሊቲ መሞትና ለዚህ ከውጭ ማምጣት አለባቸው። ከውጭ ለማምጣት ደግሞ ፎሬን ኤክስቼንጅ ጥረት አለባቸው። ሌላኛው ጉምሩክ ያለው ውጣ ውረድ፣ ሌላኛው ሙስናና ሌብነት። እነዚህ ናቸው እንግዲህ እኔ አይደንቲፋይ ያረኩ። እነዚህን ስትቀርስ ያን ጊዜ ብርና ዶላር ወደ ትክክለኛ ዋጋ ይመጣሉ።
አድማጮቻችን፣ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።